ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የሮም ምሽት ህዳር 1 2014 ዓ.ም የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። የሰማችኋት ወጣት ሄለን መስፍን ትባላለች። በትግራይ ኃይሎችና እንዲሁም በኢትዮጵያ የፌደራል መንግስቱ መካከል የተፈጠረው ጦርነት ያሳደረባትን ተጽዕኖ ታስቃኘናለች። በሌላ ዘገባ ደግሞ ከሰሞኑ የተጀመረው ሀገር አቀፍ ፈተና ምን ይመስላል የሚለውንም እናያለን። እንዲሁም በዲላ ዩኒቨርሲቲ በሴት ተማሪዎች ላይ መልካም የሆነ ተጽዕኖን እያሳደረ ስለው ዜሮ ፕላን ክበብም መሰናዶዎች ይኖሩናል። ሰዓት እንዳፈቀደም ሙዚቃ የምንጋብዛችሁ ይሆናል። አብረናችሁ የምናመሻው ኤደን ገረመው በመስተንግዶው፣ ንጉሱ ታምሬ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። ከሁሉ አስቀድመን አብራችሁን ስለሆናችሁ እያመሰገንን አሁን ሀብታሙ ስዩም አጫጭር ዜናዎችን ያሰማችኋል።
አመሰግናለሁ ኤደን። በኢትዮጵያ በግጭት ምክንያት ብሔራዊ ፈተና ያልተፈተኑ ተማሪዎች በአጭር ጊዜ ውስጥ እንዲፈተኑ ሁኔታዎች እንደሚመቻችላቸው የትምህርት ሚኒስቴር አስታውቋል። ብሔራዊ ፈተና ለመፈተን ከተመዘገቡት የ12ኛ ክፍል ተማሪዎች 91.5% የሚሆኑት ሀገር አቀፍ ብሔራዊ ፈተና እንደወሰዱ የገለጸው የኢትዮጵያ ትምህርት ሚኒስቴር በሀገሪቱ በተከሰተው ግጭት ምክንያት በተወሰኑ ቦታዎች በመደበኛው ጊዜ ፈተና በማይሰጥባቸው አካባቢዎች ከአንድ ወር በኋላ ያለው ሁኔታ ተለይቶ እንደሚሰጥ ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። በሌላ በኩል ጦርነት ባለባቸው የአማራ ክልል ከተሞች ከ33,000 በላይ ተማሪዎች ለፈተና እንደማይቀመጡ የክልሉ ትምህርት ቢሮ አስታውቋል። የአዲስ አበባ ከተማ ከንቲባ አዳነች አበበ በበኩላቸው ለፈተና የተመዘገቡ ሁሉም ተማሪዎች ፈተናው ያለምንም ችግር እየወሰዱ መሆኑን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዩናይትድ ስቴትስ እና ግብጽ በሱዳን ወታደራዊ ግልበጣ የተደናቀፈው የሱዳን የዲሞክራሲ ሽግግር ወደ ቦታው እንዲመለስ የጋራ ፍላጎት አላቸው ሲሉ ተናግረዋል። ብሊንከን ይህንን የተናገሩት እሳቸውና የግብጽ ውጭ ጉዳይ ሚኒስትር ሳማህ ሹክሪ በተገኙበት የዩናይትድ ስቴትስና የግብጽ የስትራቴጂክ ምክክር መድረክ ላይ ነው። በዩናይትድ ስቴትስና ግብጽ መካከል የተካሄደው የጋራ ስትራቴጂክ ምክክር እንደ አውሮፓውያን አቆጣጠር ከ2015 ወዲህ የመጀመሪያው ነው። ብሊንከን ጀግንነትና ጥንካሬ በታየበት ሁኔታ በተደጋጋሚ ወደ አደባባይ መውጣት ተቃውሞውን የገለጸውን የሱዳን ሕዝብ ፍላጎት ማሟላት የሚቻልበት ብቸኛው መንገድ ሲቪል መሩን የሽግግር መንግስት ወደ ቦታው መመለስ ሲቻል ብቻ ነው ብለዋል። በቅርቡ የዩናይትድ ስቴትስ፣ እንግሊዝ፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ በሱዳን በሲቪል የሚመራው የሽግግር መንግስት ተቋማት በአስቸኳይ ወደ ቦታቸው ይመለሱ በሚል በጋራ መግለጫው ላይ ካልተሳተፉ የአካባቢው አገሮች መካከል ግብጽ አንዷ ናት። በትናንቱ መድረክም የተገኙት የግብጽ የውጭ ጉዳይ ሚኒስትር ሳማህ ሹክሪ ስለ ሱዳን ወታደራዊ ግልበጣ የተናገሩት አንድም ቃል የሌለ ሲሆን ለጋዜጠኞች ጥያቄ የሰጡት ምላሽም የለም። ዩናይትድ ስቴትስ በሱዳን በተካሄደው ወታደራዊ ግልበጣ ሳቢያ የ$700 ሚሊዮን የምጣኔ ሀብት እርዳታን ወዲያውኑ እንዲቋረጥ ማድረጉ ይታወሳል። ከ800 በላይ ፍልሰተኞችን ከሜዲትራኒያን ባህር ህይወታቸውን አትርፎ አሳፍሮ ባህር ላይ ሲጠባበቅ የቆየው የጀርመን የሰብአዊ እርዳታ መርከብ ከጣሊያን ባለስልጣናት ፈቃድ አግኝቶ ሲሲሊ ወደብ መድረሱ ተገልጿል። ሲአይ4 የተባለው መርከብ ከትናንት በስቲያ ምዕራብ ሲሲሊ ትሪፖሊ ወደብ ገብቷል። አብዛኞቹ አዋቂዎች ፍልሰተኞች ለጥንቃቄ ለኮቪድ-19 ማቆያ ወደ ተመደበ መርከብ የሚዛወሩ ሲሆኑ ከ160 በላይ የሚሆኑ ህጻናት ደግሞ የብሱ ላይ ወዳሉ መጠለያዎች እንደሚገቡ ተገልጿል። የጀርመኑ ነፍስ አድን መርከብ ላይ ከነበሩት ፍልሰተኞች መካከል ግማሽ የሚሆኑት በወሩ መጀመሪያ ላይ እየሰጠመ ከነበረው የእንጨት ጀልባ ላይ የተደረሰላቸው ሲሆን የተቀሩት ደግሞ የነፍስ አድን መርከቦች የደረሱላቸው መሆናቸው ተመልክተዋል። የጀርመኑ መርከብ ያሳፈራቸው አብዛኞቹ ፍልሰተኞች የምዕራብ አፍሪካ ሀገሮች እንዲሁም የግብፅ ወይንም የሞሮኮ ተወላጆች እንደሆኑ በጣሊያን የህፃናት አድን ድርጅት ባለስልጣን ጂዮቫኒ ዲ ቤኔዲቶ ገልጸዋል። ይህ በእንዲህ እንዳለ 308 ፍልሰተኞችን ያሳፈረው ኦሽን ቫይኪንግ የተባለው መርከብ ከሲሲሊ በስተደቡብ የምትገኘው ላምፓዱሳ ወደብ ለመግባት አሁንም ፍቃድ እየተጠባበቀ መሆኑን በዘገባው አዣንስ ፍራንስ ፕሬስ አስታውቋል። በደቡብ ቱኒዚያ አግረብ ከተማ ተዘግቶ የቆየው የቆሻሻ መድፊያ ስፍራ እንዲከፈት ባለስልጣናቱ መወሰናቸው ያስቆጣቸው ተቃዋሚዎች በከተማው የሚገኝ ፖሊስ ጣቢያ ማቃጠላቸውን እማኞች ገልጸዋል። ተቃውሞ የተቀጣጠለው ትናንት ፖሊሶች በተኮሱት ጋዝ ምክንያት አንድ ሰው አየር አጥቶ ህይወቱ ካለፈ በኋላ መሆኑን ቤተሰቡና እማኞች ገልጸዋል። የሀገር ውስጥ አስተዳደር ሚኒስቴር በበኩሉ ሰውየው የተቃውሞ ሰልፍ ላይ አልነበረም፣ የሞተው ከከተማ ርቆ በሚገኝ ቤቱ ነው ብሏል። ፖሊሶች ጎዳና ላይ በወጡ ተቃዋሚዎች ላይ አስለቃሽ ጋዝ የተኮሱባቸው ሲሆን ተቃዋሚዎቹ ድንጋይ ወርውሮባቸዋል። ይህ የአሁኑ ሁኔታ የሀገሪቱ ፕሬዚደንት ካይስ ሳኢድ በቅርቡ የሰየሟቸው ጠቅላይ ሚኒስትር መንግስት በማህበራዊና መንግስታዊ አገልግሎቶች ችግር የተነሳ የሚከሰቱ ተቃውሞዎችን እንዴት እንደሚያስተናግድ የሚፈተንበት ይሆናል ተብሏል።
ከዜናዎቹ ጋር ሀብታሙ ስዩም ነበረ። ስለ ዜናዎቹ እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የአዲሱ ትውልድ ድምጽ በሬዲዮ በቴሌቪዥን በቪኦኤ አምሃሪክ የፌስቡክ ገጽ ላይ እንዲሁም ኢትዮሳት ላይ ልታገኙን ትችላላችሁ። ወደ ዘገባዎቻችን እንሻገር። የመጀመሪያው ዘገባችን ከ26 ዓመቷ ወጣት እናት ሄለን መስፍን ጋር ያስተዋውቀናል። ሄለን መስፍን ተወልዳ ያደገችው በትግራይ ክልል አዲግራት ከተማ ሲሆን በአሁኑ ጊዜ ነዋሪነቷ በጎንደር ነው። ራሱን የትግራይ መከላከያ በሚል የሚጠራው የህወሓት ቡድንና በኢትዮጵያ መንግስት ኃይሎች መካከል ከአንድ ዓመት በፊት የተጀመረው ጦርነት የአራት ዓመት መንታ ልጆቿን አባት ህይወት እንደነጠቃት ለአሜሪካ ድምጽ ተናግራለች። እርስ በርስ ካልተጠባበቅን ማንም ሊጠብቀን አይችልም የምትለው ሄለን ጦርነቱ እንዲቆምና ሰላም እንዲሰፍን ሁሉም ወገን የበኩሉን ይወጣ ስትል ጥሪ አቅርባለች። ናኮር መልካ ከአምቦ በስልክ በመደወል ሄለንን አነጋግሮ ተከታዩን ዘገባ ልኮልናል።
ጎንደር ነኝ
ያለው እና
ተወለድኩበት ደግሞ ትግራይ።
የት አካባቢ? ሄለን ወደ ጎንደር የመጣችበት ምክንያት ምንድን ነው?
ትግራይ ክልል ላይ የነበርኩበት ጊዜ ትምህርት ተማሪ ነበርኩ። ከዚያ በኋላ ደግሞ በኋላ ጊዜ መከላከያ ሰራዊት ሰራዊ የነበረ ባለቤቴ ጎንደር ልጅ ነው። ሱናሚ ጊዜ ተለይቼ ወደ ኦሮሚያ ክልል ልጅ ነበር። ኦሮሚያ ክልል ደግሞ እየኖርኩ የኖርኩ ግዳጅ መጣ አጋጣሚ። በዚያው ግዳጅ መቅ ደግሞ ባለቤቴ ወደ ግዳጅ ሲሄድ ግቼ ሆኑ ኖርኩ ኖርኩ። ዞሮ ዞሮ እሱ ሞተ ሲባል ደግሞ ወደ ቤተሰብ ልጅ ጎንደር ነው።
እስቲ እንዴት ተዋወቃችሁ ከባለቤትሽ ጋር?
ባለቤት ትግራይ አዲግራት ከተማ ነው ተዋወቅ ነው። ብዙ ጊዜ ቆይተናል አብረን። ለዛ ምክንያት ደግሞ ብዙ ጊዜ አምስት አመት ምናምን ስንቆይ ተረገዘ፣ ልጆች ተወለዱ። ከዛ በኋላ ደግሞ በልጆች ተወለድኩ በኋላ ደግሞ ድጎቻችን መኖር በጣም ያንቀብ በጣም ነው ሞቱ። እውነቱን ለመናገር ከእናቴ ብላኝ ነው ሞቱ።
ማን ይባላል ስሙ? ምን ያህል ልጆች አብራችሁ ወለዳችሁ? ስማቸው ማን ይባላል እስቲ ንገሪኝ።
ሙልጌታ ጌታቸው ይባላል ባለቤት። አቶ ሙልጌታ ማክቤል ሙልጌታ ይባላሉ ልጆችን።
ማንና ማን?
ማክቤል ሙልጌታ፣ ህያ ሙልጌታ። ወንድና ሴት ናቸው። ማንታ ናቸው?
መንታ። ስንት አመታቸው?
አራት አመታቸው።
አሁን ከአንቺ ጋር ነው ያሉት?
እኔ ጋ ናቸው ያሉት።
የት ነው የምትገኙት አሁን?
አሁን ጎንደር ከተማ ላይ ነው የምገኘው።
እስቲ ንገሪኝ፣ አዲግራት ላይ ቤተሰቦችሽን ትተሽ ወደ ጎንደር ሄደሽ ልጆችሽ ጋር እየኖርሽ ያለሽው እና በምን ምክንያት ነው ወደዛ መሄድ ያሰብሽው?
በቃ ባለቤቴ ስለምወጡ ልጆች ቅድና ደግሞ እሱ ሲያገኝን እና እነሱ የሚያገኛቸው እሱ ስለምወጡ ከሱ ጋር ይሻለኛል። ልጅ ደግሞ ሲያድግስ ያለአባት ያልናት ማድግ ስለእናትና የአባት ፍቅር አይቶ ማድግ ስላለበት ነው ይሄድ።
ለመጨረሻ ጊዜ የባለቤትሽን የሙሉጌታን ድምፅ የሰማሽው መቼ ነበረ? ምን ነበረ የነገረሽ? በመጨረሻው ቀን
መጀመሪያ ጊዜ ሰባት አመት ስትሾ ነበር እና በአስር አመቱ ነው ፍርማ ይመጣለት። አስር አመት ሲያደርግ ሰርም ሲባል ባንዴራ ተንጥቆ ምናምን ነጦ ለእኔ ይናገረኛል እያለቀስተው፣ እኔም ወደ ካምቢ ይሄድኩ እየጠየቅኩት ከስከስታ ያውልቅ ለእንጀሮ ሳይቀይር እዛ የተንከራተተ ሁለት ሳምንት ሶስት ሳምንት ሙሉ እኔ ጎንፎ ሰርቼ የወሰድኩለት ቀን አለ። ጎንፎ ሰርቼ ባሌ የራበው ነው በክረምት ሰዓት ስለነበረ ባሌ የራበውን ነው አይዞ ያልፋል እኮ የማያልፍ ነገር የለም ደግሞ ለሀገር ነው ብዬ ስንት የመከርኩት። እሱ ደግሞ አይዞሽ ሚስ አንድ ቀን እንኳን ቢነጋልን እስኪ ልጆቼ ጋር አንድ ቀን የሚተኛበትና የሚጫወትበት ቢፈጠርልን ምናለበት ቤታ እያለ አባትና እናት የለውም ያሳደገችው አክስት ናት እና ወንድም ነው ሄትም የለውም ሰው ነው ያደለው። በጣም ነው የሚያሳዝነኝ። ሆዴ በጣም ይዘናል። ከማንም ከግንቦት 29 ላይ ደውሎልኝ
ግንቦት 29/2013 እሺ።
እዛ ደግሞ ልደታ ቀን ደግሞ አንድ ላይ ሰኔ አንድ ላይ ደውሎልኝ በቃ እኔ ትግራይ ክልል አካባቢ ሊሆን ነው እና አይዞሽ ኔትወርክ ከሌለሽ አትጨናነቂ፣ ሞባይልን ቻርጅ ቀርሽ፣ ሞባይል ትጩ ለባትሪ እንደላኩት ነው እና ቻርጀር የለውም እንዳትጨናነቂ፣ ሞባይልን ከነጋ የለም። ስለዚህ አይዞሽ ማን ተስፋ እንዳትቆርጪ፣ እኔ ያለሁልሽ ከአንቺ ጋር ነኝ፣ ማንም ድምፅ የለልሽ ነው ብለው ስለወጣሽ እኔም አለሁልሽ ከጎንሽ ነኝ እና እመጣላቸዋለሁ ለልጆቹ ማናጋግር አይሾም ምናምን ሄደች ባቡላም ሄደች እዚያም ከዛ በኋላ ላገኘሁት።
አሁን ኢትዮጵያ ምን አይነት ሁኔታ ውስጥ ነው ያለችው? ከዚህ ችግር እንዴት መውጣት ትችላለች ትያለሽ?
ኢትዮጵያ ብዙ ነገር ነው ያጣችው። አንዴ ያጣችው፣ ሁለተኛ ደግሞ ከሌላ ሀገር የመጣ ኃይል ሊመክቱት የሚችሉ ሰዎች ነው ያጣችው። ልጆቹ አጣች። ልጆቹ እንደተጠረቅፎ ጫካ ላይ መቃብር እንኳን ያጡ ልጆች አሉ፣ የኢትዮጵያ ልጆች ማለት ነው። እና አንደኛ የሚያስፈልጓት ልጆቿ ብቻ እና ህዝቧ ብቻ ናቸው። ደጋግሮስፋን እነዚህ ናቸው። በጣም ብዙ ጠላት አላት የኢትዮጵያ ማለት ነው። ብዙ የምፈልጋት ሀይል አለ። ኢትዮጵያ በጣም ጥሩ ሀገር ናት፣ የምታድጋ ሀገር ናት፣ ብዙ ሀብት ያላት ሀገር ናት። ለእኛ አይደለ ለሌላ የምትበቃ ሀገር ናት ማለት ነው። እና መጀመሪያ ጊዜ ልጆቿ መኖር አለባት። ከዚ ቀጥሎ ደግሞ እኛ ለሀገራችን እንግዲህ ማሰብ አለብን ብዬ ነው የማስበው።
እስቲ አንድ እንደተጎዳ ሰው እንዴት ለሀገራችን እናስብ? ምንድን ነው የተሻለ የሚሆነው?
ሰላም ብቻ ነው። ቀጥሎ ደግሞ ሰው ለሰው አሁን ከትግራይ ያልተወለደ ልጅ የለም፣ ከአማራ ያልተወለደ ወይ ከኦሮሞ ያልተወለደ ብሔር ከብሔር ያልተወለደ ልጅ የለም አይደለም። ትግራይ ክልል ብዙ ዩጋምቤላ ልጆች፣ ወላይታ ልጆች፣ ይህ አማራ ልጆች አሉ። አማራ ክልል ደግሞ ብዙ የትግራይ ተወላጅ ልጅ አለ። ብዙ ሰው አለ። የትግራይ ተላልቆችም ቢሆን ህፃን ብቻ ሳይሆን እኔ ብቻ ሳይሆን ብዙ የትግራይ ልጅ አለ። እዚህ ጎንደር ላይ፣ አዲስ አበባ ላይ፣ አዋሳ ላይ ብዙ ሰዎች አሉ የትግራይ ተወላጅ ማለት ነው። እኛን ራሳችንን በራሳችን ካልተጠባበቅን ደግሞ ማን ከኢትዮጵያ ውጭ እንደኛ ላይ ጠብቃችንም? ራሳችን ሀገራችን ጠብቀን ደግሞ ራሳችን በራሳ እርስ በእርስ ካልተጠባበቅን ምንም ሰው ሊጠብቀን አይችልም። ስለዚህ እኔ እንጃ እግዚአብሔር ብቻ ይሆን አገለግኛ ለኢትዮጵያ ሀገራችን ሊናገር የምንችለው ነገር የለም። ሰላም ዋናው ሰላም ነው፣ ፍቅር ነው ለስለውል።
በመጨረሻ ላይ ማስተላለፍ የምትፈልጊው መልእክትም ካለ?
መጀመሪያ ጊዜ ለኢትዮጵያ ልጆች የሞት ገነት ለሚያኑሯቸው ነፍሳቸው ይማር እላለሁ። ሲቀጥል ደግሞ ሀገራችን ሰላም ትሆንልን እላለሁ። ለቤተሰብ ሁሉም በትግራይ በአማራ ክልል ያሉ ሰው እግዚአብሔር ከእናንተ ጋር ይሁን። የሀገራችንም እግዚአብሔር ሰላም ያወርድልን። ኢትዮጵያ እግዚአብሔር ይጠብቀልን ነው ምለው። ሃይማኖተኛ ናት እና እንደ ሃይማኖቷ ደግሞ እግዚአብሔር ይጠብቀልን።
ወጣት ሄለን መስፍን ከጎንደር በጋቢና ቪኦኤ ስም እግዚአብሔር ይስጥልኝ፣ አመሰግናለሁ።
ከሰሞኑ በኢትዮጵያ ሀገር አቀፍ ፈተና እየተካሄደ ይገኛል። ፈተናውን በግጭት ምክንያት ሊካሄድ ባልቻለባቸው ቦታዎች በአጭር ጊዜ ሁኔታዎች እንደሚመቻቹላቸው የትምህርት ሚኒስቴር አስታውቋል። ፀሐይ ዳምጠው በዚህ ዙሪያ በፈተናው አጀማመር ዙሪያ ዘገባ አላት።
ባለፈው ዓመት በተለያዩ ምክንያቶች በተለይ በኮቪድ-19 ወረርሽኝ መስፋፋት ምክንያት የትምህርት አሰጣጥ ጊዜ ተዛብቶ የቆየ ሲሆን በ2013 ሀገር አቀፍ ብሔራዊ ፈተና መውሰድ የነበረባቸው ተማሪዎች በ2014 ጥቅምት 29 ለፈተና እንዲቀመጡ በትምህርት ሚኒስቴር ተገልጾ ነበር። በዚሁ መሰረት ፈተናው ተጀምሯል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ለፈተናው ከተመዘገቡት ውስጥ 91.5 በመቶ የሚሆኑት ብቻ ለፈተና መቀመጣቸውን ተናግረዋል።
ይሄ ፈተና ያው እንደምታውቁት ባለፈው ዓመት በተለያየ ምክንያት ተራዝሞ የነበረው ፈተና ነው። 2013 ዓመተ ምህረት የማትሪክ ፈተና ነው። በዚህ ዓመት የሚሰጠው ፈተና ለመውሰድ የተመዘገቡት ወደ 617,000 ናቸው። ከሌላው ጊዜ በእጥፍ ነው የተመዘገበው። አገሪቱ ውስጥ ያለውን ግጭቶች ያሉባቸውን ቦታዎች ከግምት በመውሰድ ወደ 91.5 በመቶ የሚሆኑ ፈተናውን ከተመዘገቡት ውስጥ 91.5 በመቶ የሚሆኑት ዛሬ ፈተናውን ይወስዳሉ። የፈተናዎች ኤጀንሲ የትምህርት ሚኒስቴር ሁለተኛ ፈተና በእነኚህ ችግሮች ምክንያት ዛሬ ፈተናውን መውሰድ ለማይችሉት ተማሪዎች ባንድ ወር ባልበለጠ ጊዜ ውስጥ ፈተናውን ተመልሶ መውሰድ የሚችሉበት ሁኔታዎች ከተስተካከሉ በኋላ መውሰድ የሚችሉበት ሁኔታ ተረጋግጧል። ይሄ ፈተና ዛሬ በሁሉም እዚህ ከመምጣቴ በፊት ከሁሉም ፈተናዎቹ ከሚሰጥባቸው ቦታዎች ጋር ግንኙነት ነበረን። ያገኘነው መረጃ ሁሉም ቦታ በአገሪቱ ውስጥ ሁሉም ቦታ በሰላማዊ መንገድ እየተካሄደ እንደሆነ ነው። ይሄ ይቀጥላል ብለን ተስፋ እናደርጋለን።
ሚኒስትሩ አክለው በአካባቢያቸው ባለው ነባራዊ ሁኔታ ለፈተናው ዛሬ ያልተቀመጡ ተማሪዎችም በአንድ ወር ጊዜ ውስጥ ፈተናውን ይወስዳሉ ብለዋል።
እንደሚታወቀው በተለያዩ ግጭቶች ምክንያት በትግራይ አማራ ክልል ሰሜንና ደቡብ ወሎ ኦሮሚያ አንድ ክልል ወደ ምዕራብ ወለጋ ቤንሻንጉል ካማሺ እነኝን በሙሉ ደመረሽ በግጭት ምክንያት ፈተና ሊወስዱ ያልቻሉበትና በትምህርት ሚኒስቴርና በፈተናዎች ኤጀንሲ ውሳኔ ከአንድ ወር ባላለፈ ጊዜ እንደገና ተመልሰው እንዲወስዱ ሁለተኛ ሌላ ፈተና የተዘጋጀበት ወደ 8.5% ናቸው። ሶ ያ ማለት ወደ 91.5% የሚሆነው ከተመዘገቡ ውስጥ ፈተናውን ይወስዳል ማለት ነው። ይሄ 8.5% የሚሆነው ሁኔታዎች እንደተመቻቹ ግጭቶቹ ትንሽ እንደረገቡ ከአንድ ወር በኋላ ጀምሮ መስጠት ይችላል የፈተናዎች ኤጀንሲና የትምህርት ሚኒስቴር። ሶ መጀመሪያም ስንጀምር ፕላን ኤ እና ፕላን ቢ ብለን የመጀመሪያው ደረጃ በዚህ በሬጉላር ስኬጁሉ የሚፈተኑት አሉ ዛሬ የተጀመረው። ሁለተኛው ደግሞ ከአንድ ወር በኋላ ግድም እንደገና እንሰጣለን። እንደሌሎች ቦታዎች ሄደው ፈተናውን እንዲወስዱ እናደርጋለን። እነኚህ ቦታዎች ከተስተካከሉ በኋላ ይወስዳሉ። ይሄ አጠቃላይ ውሳኔ ጥቅል ሳይሆን እያንዳንዱን የተፈታኝ ሁኔታ አይቶ የሚወሰዱ ውሳኔዎች ናቸው። እሱን አንዴ ይሄኛውን ከጨረስንና ካረምን በኋላ ሁለተኛው ፈተና ላይ ከመድረሳችን በፊት ያለውን ሁኔታ በሙሉ ገምግመን በምን መልኩ እንሄድበት የሚለውን እንወስናለን።
በአዲስ አበባ ከተማ ሁሉም ለፈተናው የተመዘገቡት ተማሪዎች ፈተናውን መውሰድ ጀምረዋል ያሉት ደግሞ የከተማዋ ከንቲባ ወይዘሮ አዳነች አቤቤ ናቸው።
የ12ኛ ክፍል ፈተና አጀማመሩን እያየን ነበረ። እጅግ በጣም ሰላማዊ በሆነ ሁኔታ ፈተና ተጀምሯል። በአዲስ አበባ በ64 ጣቢያዎች ወደ 36,000 በላይ የሚሆኑ ተማሪዎች ፈተናውን እየወሰዱ ነው ያሉት። ሰላማዊ ነው። እጅግ ፈተናቸው ላይ ብቻ ትኩረት አድርገው እየተፈተኑ ያለበትን ሁኔታ ጎብኝተናል። በሁሉም ቦታ ላይ ጥበቃ እየተደረገ ነው ያለው። አስፈላጊውን ፍተሻ የፈተና አሰጣጥ ስነ ስርዓቱም በተገቢው ሁኔታ እየተሰጠ ያለ ስለሆነ እንግዲህ የፈተና አሰጣጡም አወሳሰዱም ሁኔታ እጅግ በጣም ሰላማዊ መሆኑንና በተቀመጠው ስታንዳርድ መሰረት እየተሰጠ እንደሆነ ማረጋገጥ ወዳለሁኝ።
ፉ አመት ይሰጥ የነበረው የ12ኛ ክፍል ብሔራዊ መልቀቂያ ፈተና በተለያዩ ችግሮች ምክንያት ተራዝሞ ሰኞ ጥቅምት 29 2014 ዓመተ ምህረት መሰጠት የጀመረ ሲሆን በአማራ ክልል ለፈተናው ከተመዘገቡት 164,000 ተማሪዎች መካከል ፈተናውን የሚወስዱት 131,167 ተማሪዎች መሆናቸውን አቶ ሙላው አክለው ገልጸዋል። ፕሮፌሰር ብራኑ ረጋ በአንድ ወር ጊዜ ውስጥ ፈተናውን እንዲወስዱ ይደረጋል በሚል የገለጹት እነዚህን አካባቢዎችንም ይጨምራል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የአዲሱ ትውልድ ድምጽ ጋቢና ቪኦኤ ነው። ዝግጅቶቻችንን ፌስቡክ ገጻችን ቪኦኤ አማሪክ ላይ እንዲሁም ደግሞ በኢትዮ ሳት ላይ ታገኛችኋላችሁ። ተከታዩ ዘገባ ወደ ዲላ ዩኒቨርሲቲ ይወስደናል። ቀጥዬ አቀርብላችኋለሁ። ወጣቶች የ12ኛ ክፍል ሀገር አቀፍ ፈተናዎችን አልፈው ወደ ከፍተኛ የትምህርት ተቋማት ሲገቡ ከትምህርት በተጨማሪም በአጠቃላይ ውሏቸው፣ አስተሳሰባቸውና የህይወት ተሞክሯቸው ብዙ አይነት ለውጦችን ያስተናግዳሉ። አብዛኛውን ህይወታቸውን በቤተሰብ ቁጥጥርና ምክር ስር ያሳለፉ ተማሪዎች በቀጥታ ወደ ከፍተኛ ትምህርት ቤቶች ሲገቡ እንዲሁም ራሳቸውን መቆጣጠር ሲጀምሩ ግራ መጋባትና ድንግዝግዝ ማለት ሲያጋጥማቸው ይታያል። ለዚህ ታዲያ በዩኒቨርሲቲ ውስጥ ለሚያጋጥማቸው ነገሮች ተማሪዎች በውቀት ላይ የተወሰነ ውሳኔ ለመወሰን እንዳስችላቸው ዲኬቲ ኢትዮጵያ በዲላ ዩኒቨርሲቲ ሴቶች ላይ ትኩረትን ያደረገ ዜሮ ፕላን የተሰኘ መርሃ ግብር ጀምሯል። በዲኬቲ ኢትዮጵያ የከፍተኛ ትምህርት ተቋማት ፕሮግራሞች አስተባባሪ የሆኑት አቶ ሽመልስ ገበየው ስለ መርሃ ግብሩ እንዲህ ያስረዳሉ።
ዜሮ ፕላን ማለት በዩኒቨርሲቲና ኮሌጅ ተማሪዎች ላይ የሚከሰቱ የተዋልዶ ጤና ችግሮችን ለመከላከል ተማሪዎችን ደግሞ አቅማቸውን ለማጎልበት የተቀረጸ የፕሮግራም መጠሪያ ነው። እዚህን ስንመለሻ ያገኘ ነው የዓለም ፕሬስ ቀን በሚከበርበት ጊዜ ከነበሩ የተለያዩ መረቃሎች ይኖራሉ። ከዛ መካከል አንዱ ጌቲንግ ቱ ዜሮ ዜሮ ማድረግ የሚል ነው እና ያንን መነሻ በማድረግ ዜሮ ለማድረግ ማቀድ ዜሮ ፕላን የሚለውን ስያሜ ይሰጠ ነው። ዋናው ዓላማው በተማሪዎች መካከል የሚከሰቱ ስነተዋልዶ ጤና ችግሮች ዜሮ ማድረግ፣ ከዚህ በተጨማሪም ደግሞ ይህን ተከትሎ የሚመጡ የትምህርት ማቋረጥና ከህይወት ጊዜ የመሰነካከል ጉዳይን እንደዚሁ የማድረግ ዓላማና ግብ ያለው የፕሮጀክት መጠሪያ ስም ነው።
ስነ ተዋልዶና የወጣቶችን ህይወት በተመለከተ ከዚህ ቀደም ነበረው አቀራረብ ወጣቶችን ለማስተማር የመሄድ እንጂ የእነሱን ለመስማትና ለማዳመጥ እንዲሁም ለመረዳት አልነበረም የሚሉት አቶ ሽመልስ በዲላ ዩኒቨርሲቲ ውስጥ የተቋቋመው ይሄ የዜሮ ፕላን መርሃ ግብር ማረፊያ ቤት፣ መጽሐፍትን፣ ነጻ ኢንተርኔት አገልግሎትንና የመወያያ እድልን በማመቻቸት ወጣቶቹን ማዳመጥ ችሏል ይላሉ።
በመሰረታዊ ናቸው ብለን የምናነሳቸው ጥንቃቄ የጎደለው ያልጠበቀ የሴት ግንኙነት፣ ያልተከተለ የሚመጣ ለኤችአይቪ ኤድስና ሌሎች የተላላፊ በሽታዎች መጋለጥ፣ ያልታቀደ እርግዝና የመሳሰሉት ነገሮች ለሰንሰዋል የጤና ችግር ይከሰታሉ እና እነዚህ ችግሮች ምንድን ነው መንስኤያቸው? ስለዚህ እነዚህ ለመከላከል መጀመሪያ ከምንጩ ማድረግ የተሻለ ነው የሚለውን ሀሳብ ይዘን በተለያየ መንገድ ተማሪዎቹን ለማገዝ እንሞክር ነበረ። መጀመሪያ አካባቢ ላይ ከቀጥታ እኛ አዋቂዎች፣ እነሱ ደግሞ ሰሚዎች የሚሆኑበት አይነት አካሄድ ለማስተማር ለማስልጠን ብቻ እንቅስቃሴዎችን እናደርግ ነበረ። እሱ ብዙ እንዳልሰራንን አየ ነው። ከዛ በኋላ ምክንያቱም በዚያ እንቅስቃሴዎችን ውስጥ ያ ተማሪዎች ችግር አለባቸው፣ ስለዚህ በችግራቸው መስ ለናሳያቸው ወሰጣቸው ይገባል የሚል እምነት ስለነበረ፣ በኋላ ላይ ግን ዝም በማይሰራ ስናውቀው ተማሪዎች የችግራቸው መፍትሄ እንደሆኑ ማመን ጀመረ። በዚህ የተነሳ እኔ መፍትሄ የሚል ሀሳብ ይዘን ወደ እነሱ ስንቀርብ ተማሪዎቹ ራሳቸው እንዴት ችግራቸው ቢፈታ ደስ እንደሚላቸው፣ የምን አይነት መልክ ብንነገራቸው እንደሚወዱ ሀሳብ ሰጥተው የዛ ሀሳባቸው የተጨነቀ ውጤት ነው ዜሮ ፕላን ላይ ወለደው።
በዩኒቨርሲቲ ውስጥ በዜሮ ፕላን ውስጥ አባል የነበረችውና እስከ 2013 ማብቂያ ድረስ በፕሬዝዳንትነት ያገለገለችው ወጣት ቢታኒያ ዳዲ ቡድኑ የእህትማማችነትን ስሜት በመፍጠር እንዲተባበሩ፣ እንዲተጋገዙ እንዲሁም ስለ ትምህርት ውጤት፣ ስለ ህይወት ክህሎት እንዲያውቁ ረድቶናል ትላለች።
በጣም ደስ የሚለው ነገር ነበረ፣ እህትማማችነት ነበረ። በጣም የሚስማዩ ነበረ፣ ስጠር የሚተጋገዝ ነበር፣ ስንደት የሚደረታታ ነበረ። አንዳችን አንዳችን ጥንካሪ እናውቅ ነበር እና ሰፖርቲቭ ነበር። አብረን በጣም ደስ የሚል ቆይታ ነበር ያሳለች ነው እና በጣም ዋጋ ሰጥተን ነበር ለብዙ ነገራችን፣ ለረሱም አልፎ ደግሞ አጠገባችን ላለች እህት ትኩረት እንድንሰጥ፣ መታየት እንዲኖር፣ ምንም አይነት ልዩነት እንደሌለ በመሀላችን የመጣንበት አካባቢ አልወሰነንም፣ እምነት አልወሰነንም፣ አመለካከታችን አልወሰነንም እና ብዙ ነገር በአንድ መንፈስ ቤት ማማች መሰበት የሚንቀሳቀስ ነበር። በጣም ደስ ይል ነበር። ያ እንደዋናነት ብዙ ነገሮችን አግብ ነገር ስላለ ወደ ራሴ ሲነግሮች በሁለት ነገር በደንብ አድርጎ አግዙኛል። በዚህ ብቆሰ መጀመሪያ በትምህርታችን በራሴ በግሪ በትምህርት ለነበረኝ ሞቲቬሽን ኮሚትመንት በጣም የበለጠ እንደመጣ አቅም ያ ብቻ እንዳልነበር አግዞኛል። የበለጠ እንዳነበበር፣ የበለጠ እንድሰራ፣ የበለጠ መማር እንዳለብኝ እና ከኔ በጥቂት በጣም የሚጠበቁ ነገሮች እንዳሉ በህይወቱ ለእኔ ብቻ ሳይሆን ለሌሎች ሰዎች መድረስ ምስል መሆኑ አላማዊን ግብ እንዲኖረኝ፣ በተሻለ ደግሞ ከኔ አልፎ እኔ ብቁ ሆኑ ሌሎች ማብቃት የምችል አይነት ሴት እንደሆን አስብኛል። ሌላኛው ደግሞ በዋናነትም ሲሰራ መኒን ሳግዝ በነበረበት በዚህ ነገሮች ነው መታሉ ጤናችን በቂ እውቀት እንድናገኝ ከኛ አልፎ ለሌሎች ጓደኞቻችን በዚህ ቤተሰብ ምክንያቱም ትልቁ እሱ ነበረ። በግልጽኛ ማውራት ነገር የለንም። ከቤተሰብም ስንመጣ ጓደኞቻችንም ጋር ምሳምቤና አካባቢ ጉዳዮች ብዙ አናውራባቸውም። እኛ ሳሪ ማለት በጣም ታሪክ በጭውቀት ይዘና ንመጣ ከዚህ ግቢ ስንመጣ ግን ነፃነቱ አለ። ይሄ ለመዝናናት ሲገባ ያለ ነገር አለ። ስለ ሪሌሽንሽፕ ጉዳዮች ብዙ አናውቅም። በመጀመሪያ ሚስተር ጉዳዮች ላይ ኤክስፒሪየንስ ካላችሁ ከቤት ከማሳለፈ እኛ ህይወታችንን አውቀ ነው በዛ መልኩ ጋይድ አድርገን አልነበረም እየመጣ ነው። እና ስለማወቅ ስንሆን ይደረግብን ነገር በጭቀት ይገራል። መጣምን ነበር ግቢ ያድመ ትልቅ ሱ ነበረ። በተለይ ለሴት ተማሪዎች ክፍንታል ጤና ቢሮ በሚገባ እንድናውቅ ተኛልሱ ይህን ጉዳይ ማወቅ ደግሞ እንደሚፈልጉ ለጓደኞቻችን ጓደኞቻችን ለሚቀርቡን ሰዎች ላይ በቻ ዳርሶ እንደልጽባቸው ምን የምናስባቸው ነገሮች ነበሩ። በጣም ብዙ ነው።
ልክ እንደሷ ሁሉ የቀድሞ የዜሮ ፕላን አባልና የኗ የዲላ ዩኒቨርሲቲ የህግ መምህርት የምስራች ያለው ዜሮ ፕላን ከስነ ተዋልዶ በላይ የህይወት አላማና እቅድ እንዲሁም በራስ መተማመንን ለማዳበር ዋጋው ከፍ ያለ ነው ትላለች።
ዜሮ ፕላን መርሃ ግብር የሚካሄድበት ክፍል መጽሐፎች የነበሩት በጣም የተዋበና ያው የአመቱ እድገቱን ጨምሯል። ግን መጀመሪያ ሳገኘው ሳቢና ማራኪ ነበርና ከመጀመሪያው ስቴጅ መርሃ ግብር በኋላ በጣም እየተሳብኩ መጽሐፎችም አነብ ነበር። ከዛ በኋላ ግን ለአባልነት የተመለመልኩት በኢንተርቪው በቃለ መጠይቅ ማስታወቂያ ተለጥፎ በአባልነት ተመልምዬ ከዛ በኋላ አስተባባሪ ሆኜ ያለፈው ማለት ነው። ዩኒቨርሲቲ ስትገቢ፣ ከፍተኛ ትምህርት ተቋም ስትገቢ ሌላ የህይወት ምዕራፍ ነው የምትጀምሪው እና ያንን የህይወት ምዕራፍ ስትጀምሪ የማወቅ ጉጉት ይኖራል። ሁሉም ነገር ደግሞ በአንድ ያስታውቅኝና ይህን ምክትል ግብ ያለና እንዴት ነው ደንገዝገዝ ያለ ሁኔታ ውስጥ ነው የምትሆኝ። በደንብም ብርት ሆንሽ ነገሮች ላታገኝ ወይም ደግሞ ጥልምም አይለብሽም። የሆነ ነገር እንደሚያስፈልግሽ የሆነ ነገር የሆነ ነገር እየታገልሽ እንደሆነ ታውቂያለሽ። ግን ምን እንደሆነ ላታውቂ ትችያለሽ። እና ያንን መርሃ ግብር ተቀላጭ ህልሜን እያስፋለገ ህልሜን አግኝቼ ደግሞ እንዳጎለብተው ነው ያደረገኝና በጣም ትልቅ ዛሬ ያለሁት የምስራች መሆን የሚፈልጋት የምስራች ዝሜት ነው። ጊዜ አመታቶችም አልባከነብኝ። ወጣትነትም የማይቆጭ ወጣትነት ነበረ የነበረኝ እና ያ እንዲሆን ያደረገኝ ያ መርሃ ግብር ነው። መርሃ ግብሮቻችን የምንነበሩ የተለያዩ ፕሮግራሞች ይዘጋጃሉ። ተማሪዎች በቀጥታ የሚሳተፉባቸው እንዲሁም የማማክር አቻላቻ ምክክር መጠን እንትናለን አቻዎቻችን እናማክራለን። አቻዎቻችን ደግሞ እኛን የሚያማክሩና ከዛ ውጭ ደግሞ የተማሪዎችን ጉዳዮች እናስፈጽማለን። ጉዳይ አስፈጻሚ የራሱ ቡድን አለ፣ ጉዳዮች እናስፈጽማለን።
አቶ ሽመልስ ከዲላ ዩኒቨርሲቲ በተጨማሪም በሌሎች ዩኒቨርሲቲዎች ውስጥም የዜሮ ፕላን መርሃ ግብር እየተስፋፋ ነው ይላሉ። በቀጣይ ወንዶችም ተሳታፊ እንዲሆኑበት መርሃ ግብር እየተቀረጸ መሆኑን አቶ ሽመልስ ገበየው አስታውቋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ። ዋሽንግተን ዲሲ። እያመሰገንን የእሮብ ምሽት የጋቢና ቪኦኤ መሰናዶውን እዚህ ላይ ፈጽመናል። አብራችሁን ስለነበራችሁ በድጋሚ እናመሰግናለን። ኤደን ገረመው በመስተንግዶ፣ ንጉሱ ታምሬ በቅንብሩ ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በጀመርነው ሙዚቃ እንሰናበታለን። ደህና ደሩ። ምናልባት ይቀረኝ